ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በግሞ 3-4 እየሆኑ በግል አሰሩ ከ25% ያነሰ ክፍያ ከፍለው ነው በስራ የሚወስዱት ይላል። ከዛ ሰርተው ነው የሚመልሱ። 2-3 ዓመትም ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ወስዷል።
ተፈጥሮን በሚታደጉ ስራዎች እውቅናን ያገኘውን የጣና ሐይቁን ወጣት አቤል ጫኔ ነው ቀደም ብለን የሰማነው የምሽት እንግዳችን ነው። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለው፣ በምስልና በድምፅ ቅንብሩ ብርሃን ኃይሉ አብራኝ ትቆያለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አቤልጫኔ የባህር ዳር ከተማ ወጣቶች በጣና ሐይቅ ዙሪያ ስራ እንዲፈጥሩ እድሉን ያመቻቻል። በሐይቁ ዙሪያ የውሃ ዳር መንገዶችና መዝናኛዎችን በመስራትም ከተማዋን የቱሪስት መዳረሻዎች ለማድረግም ጥረት ያደርጋል። በሐይቁ የአሳ ሀብት ላይ እርባታና ምርምር የሚካሄድበት ስፍራ በማዘጋጀት በማራባት የጣና ስነ ህይወታዊ ሀብት እንዲሻሻልም ጥረት እያደረገ ይገኛል። ለዚህም ጥረቱ የመስኩ ባለሙያዎች ምስክርነት ሰጥተውታል። በቅርቡ ደግሞ በባህር ዳር ከተማ በበጎ ስራዎች አዎንታዊ ተጽዕኖ ለፈጠሩ ግለሰቦች የሚሰጠውንም እውቅና ለማግኘት በቅቷል። አስቴር ምስጋናው ከአቤል ጋር ያደረገችው ቆይታ በመቀጠል ይቀርባል።
ተወልዶ በባህር ዳር ከተማ የሆነው አቤል ጫኔ ዋይንቶ ባደገበት የጣና ሐይቅ ላይ የሚመላለሱ ዘመናዊ ጀልባዎችን ባንክሮ እየተመለከተ መኖሩ አስመስሎ ለመስራት መነሳሳት እንደፈጠረለት ይናገራል። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ሙያ ለመልመድ በገባበት ጋራጅም የፈጠራ ተሰጥኦን አጎልብቶ የራሱን ጀልባ ለመስራት መብቃቱን ያስታውሳል። በዚህ የተበረታተው አቤል ከደንገል በተሰራ ጀልባ ወይም ታንኳ የሚጓጓዙ ሰዎችንና የጀልባ መግዣ በማጣት ያለ ስራ የተቀመጡ ወጣቶችንም ተመለከተ። ከ20 አመት በፊት ሰርቶ በድዌ በሰጣቸው ጀልባዎች ለወጣቶች እድሉን ማመቻቸቱን እንደጀመረ አቤል ያስታውሳል።
በአብዛኛው መጀመሪያ አካባቢ የማስከር ስራ ላይ ላሉት ነበር የስራ እድሉን የፈጠርኩት። ስለዚህ አንድ ጀልባ እስከ 9 ሰው ነው ማህበሩ የሚሰጣቸው። እኔ ማምረት ከጀመርኩ በኋላ ግን ወደ 7-6-5 እያለ ሄደ። እነሱ ስላሰሩ በግሞ 3-4 እየሆኑ በግል አሰሩ። ከ25% ያነሰ ክፍያ ከፍለው ነው በስራ የሚወስዱት የነበረ። ከዛ ሰርተው ነው የሚመልሱ። 2-3 ዓመትም ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ወስደዋል።
አቤል የአሳ ማስገሪያ ጀልባ በዱቤ ሰርቶ ከሰጣቸው ወጣቶች አንዱ አቶ ገነት ዘውዴ ነው። ገነት የወቅቱ ሁኔታ መለስ ብሎ ያስታውሳል።
ማስገሪያ ጀመርኩት 86 አካባቢ ግን በዛን ሰዓት የማህበሩ የቁጥራ እንዳሳስከሪች ማህበር አልፎ አልፎ የተወሰኑ ጀልቦች ነበር። በዛን ሰዓት እየተቀጠርን ነበር ንሳለ። ከዛ በኋላ ጀልቦች አቶ አቤል ጫኔ መስራት ሲጀምር በመጀመሪያ ለምሳሌ እኔ ከእሱ ለእኩል ተቀብዬ ስራ ነበር። ከዛ በኋላ ያው ለዱቤ ሽያጭ ተሽጦልኝ አሰርቼ ስጠቀም ነበር። ግን ከምንም ተረስቶ ነው አሁን ቢያንስ መኖሪያ ቤትም አለኝ። ቢያንስ 1-3 ሚሊዮን ወይም 4 ሚሊዮን የሚቆጠር ሀብት አፍርቻለሁ።
ከመቶ በላይ ወጣቶች በአሳ አስጋሪነት ስራ እንዲሰማሩ እድሉን ያመቻቸው አቤል ትኩረቱን ወደ ቱሪስት ማስጎብኛ ጀልባዎች ስራ ማዞሩን ይናገራል። ዘመናዊና ለጎብኚዎች ምቹ የሆኑ ጀልባዎችን መስራቱን ገልጾ አሁንም ለወጣቱ በዱቤ ማቅረብ መቀጠሉን ያመለክታል።
አሁን በአብዛኛው ሐይቁ ላይ ያሉት ጀልባዎች እዚህ ከኔ ጋር የተመረቱ ናቸው። በምርትም ደግሞ በጣም እየተሻሻሉ ነው የሄዱት እና መጸዳጃ ያላቸው፣ የእጅ መታጠቢያ፣ መኝታ ያላቸው፣ አልጋ፣ እነዚህም ሁሉ ማደር የሚቻልበትም ጀልባዎችም አሁን አዘጋጅተናል ማለት ነው።
በመስተንግዶ ስራ በአነስተኛ ደሞዝ ተቀጥሮ ይሰራ እንደነበር ያስታወሰው ቻላቸው ጌትነት አቤል ለእርሱና ለጓደኞቹ የቱሪስት ጀልባ በዱቤ እንደሰራላቸው እንደነበራቸው ይናገራል። በጀመረው የግል ስራ አሁን ያንድ ትልቅ አስጎብኝ ድርጅት ባለቤት ለመሆን መብቃቱን ያስረዳል።
አንድ ጀልባ ትግሪን ይሰራልን አንድ ጀልባ ከፈን ያሰራሉና ከሜንቴናንስ ሞተር ከመዋስ ሞተር እስከመገዛት ለረጅም ጊዜ በመዋስ ጀልቦቻችን ሲበላሹ ፈጥኖ መጥቶ በመስራት ስራ እንዳናቆም በማድረግ ረገዱ ሚናው ከፍተኛ ነው። ስለዚህ በእኛ ህይወት ውስጥ ከፍተኛውን ድርሻ የወሰደና ለኛ እድገትም ትልቁን አስተዋጽኦ ያደረገ ሊመሰገን የሚገባው ማመስገነው ሁልጊዜም ወጣት ነው ማለት ነው።
ከልጅነት እስከ እውቀት በጣና ሐይቅ ዙሪያ የማይጠፋው አቤል አሁን ደግሞ የጣና ሐይቅን ህልውና በጠበቀ መልኩ የአሳና ሌሎች የውስጡን ሀብቶች በማልማትና በመንከባከብ ላይ ያተኮረ የመዝናኛና የምርምር አገልግሎት መጀመሩን ይገልጻል።
ሐይቁ ላይ ያለውን የዳርቻ ለአሳ ስነ ህይወት ምቹ እንዲሆን እንደምታዩ ጨፌዎች አሉ፣ ጭባ የሚባል አለ ውስጥ እንትን እና ደግሞ አሳዎች የማይፈልጉት መጤ አረሞች ነገሮችን እሱን አጸዳድቼ በመከለል የተረጋጋ የመኖሪያ ስፍራ አዘጋጀው ማለት ነው። ስለዚህ ጣና በራሱ እነዚህ የኢንደሚክ አሳ ወይም ብቸኛ ብርቅዬ አሳዎች በዓለም ላይ የሌሉ አሉ እዚህ እና እሱንም ሰው ማወቅ እንዲችል ለመመራመርም ጥናት ማድረግ ለሚፈልጉ ተቋማትም ግለሰቦችም ምቹ በሆነ መልኩ የአሳ ሀብቱ መዳበር እንዲችል። ይሄ ብቻ አይደለም፣ ኩሬው ምናልባት እስከ 3500 ካሬ ይሆናል። ከዚህ ውጭም ያለውን የዳርቻውን ደግሞ የመጠበቅ ኃላፊነት ስላለብኝ ሌሎቹንም እንግዲህ እንደዚህ በመንከባከብ አንድ የቱሪስት መዳረሻም ይሆናል። ምናልባት ባህር ዳር ለሚመጣ ሰው በዓለም ላይ የሌሉ ብርቅዬ አሳዎች አሉ የት አሉ ሲባል ውሃ ውስጥ ገብቶ እንዲያ አይደለም ምቹ ሆኖ ግን እዚህ ማየት ይችላል።
አቤል በጀመረው የምርምርና የመዝናኛ አገልግሎት አልፎ አልፎ እየተገኘው ጊዜን አሳልፋለሁ ምርምርም አካሂዳለሁ ያሉን በባህር ዳር ከተማ የአሳ ምርምር ኢንስቲትዩት ባልደረባው ዶክተር በላይ አብዲሳ ናቸው።
ብዝሃ ህይወትን ከመጠበቅ አንጻር በዛ አካባቢውን አስጋሪዎች ያሰግራሉ በዚህ በመደብደብ ማለት ነው። እና እዛ አካባቢ ያሉ የብልጫ ዝርያዎችን እንደ መሸሸጊያ ነገር ያው እንደው እንደ ኬጅ ነገር ወይም ደግሞ የአሳ ጉሮኖ ነገር ሰርቶ እዛ ውስጥ ይገባሉ። አሁን እዛ ውስጥ በመግባታቸው የመጠበቅ እንትን አለ፣ አስተዋጽኦ አለው። እንግዲህ ትልቁ ነገር የሚጀመረው በትንሹ ስለሆነ አሁን እሱ ያደረገው ነገር የሚበረታታ ነገር ነው እና በትልቁ ደግሞ የበለጠ ቢደረግበት እንደዚያ ሆነ። እንደገና አሁን እዛ አካባቢ የቀረሱ አሳዎች አሉ እና ለዚህ ለምርምር ማዕከሉም አንዳንዴ ከዋይልድ የገቡ ስለሆነ ወይም ደግሞ ከውጭ የገቡ ስለሆኑ ከእሱ ጋር እየገዛን ወደዚህ ወላዳ አሳዎችን የምንጠቀምበት እንትን አለ እና በህይወት ያሉትም ማለት ነው። ከዛ አንጻር ጥሩ እንትን አለው። ለምርምሩም አስተዋጽኦ አለው። የሚደበቅ ነገር አይደለም።
አቤል በጣና ሐይቅ ዙሪያ ስለሰራው ከ3000 ካሬ በላይ የውሃ ዳርቻ መንገድና የመዝናኛ ጎኑ የሚለው አለ።
በብስክሌት እኔ የሰራሁት አለ። እሱን በማንቀሳቀስ ሐይቁ ዳር ቁጭ ብሎ ከመዝናናት ያለፈ ገብቶ እየተንቦራጨቁም እየነኩ ውሃውንም ጊዜን ማሳለፍ እንዲቻል ጀልባዎችን መቅዘፍ ይቻላል። በእጅ ቀዘፋ እንደ ብስክሌት መንዳት የሚቻሉ ጀልባዎች አሉ። ስለዚህ እየተዝናኑም አሳዎችንም በቅርብ እያዩ እንደዚሁ ማድረግ ይቻላል። ሁለንተናዊ ውሃ ላይ ያለ መሟላት የሚገባው ነገሮች አብረው እንዲያገለግሉ እድል አለ። የአካል እንቅስቃሴ ማድረግ ይቻላል። ስፖርታዊ እንቅስቃሴ ለማድረግም ምቹ ነው። ሐይቁንም እያዩ ሌላው ዘመናዊነትንና ተፈጥሮን አብሮ ያጣመረ የመዝናኛ ቦታ እንዲሆን ነው እንግዲህ እየሰራ ያለሁት።
ወደ መዝናኛው ስፍራ የሚወስድ መንገድ አለመኖሩ ግን ስራውን ለመጀመር እንቅፋት እንደሆነበት አቤል ያመለክታል።
ከዋና መንገድ ጋር የሚያገናኝ መግቢያ በር የለውም። በጊዜያዊነት የአሳ ምርምሩን ግቢ ውስጥ ተጠቅሜ ነው ማልፈው። እሱ ትልቅ ፈተና ነው። እንግዲህ
ጉዳዩ ይመለከተዋል ከተባለው ከባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በባህር ዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች እውቅና የሚሰጠው አድዋ የባህልና የታሪክ ህብረት ባለፈው ዓመት የአቤል ጫኔ ስራዎች ታላቅ አሻራ እያሳረፉ እንደሚገኙ ጠቅሶ በማድነቅ እውቅና እንደሰጠው ያስታውሳል። በጣና ሐይቅ ዳር ከቱሪዝም ጋር ተያያዥ የውሃ ዳር መንገዶችንና መናፈሻዎችን ማዘጋጀት የጣናን ስነ ህይወታዊ ሀብት ለማሻሻል የሃይቁ ዙሪያ ለአሳዎች የተረጋጋ መራቢያ እንዲሆን በማድረግና ወደ ሃይቁ በመለቀቅ እንዲሁም ለከተማው ወጣቶች ከፍተኛ የሥራ ዕድል በመፍጠር የሚሉት በተቋሙ የውቅና ስጣት የተጠቀሱ ናቸው። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን ለቀደመው ዘገባ አመሰግናለሁ። በእስራኤል ከባድ የቦምብ ጥቃት ስር በመተገኘው ጋዛ ውስጥ 72.5% የሚሆኑ ትምህርት ቤቶች ሙሉ ድሳት አሊያም መልሶ ግንባታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት በቅርቡ አመልክቷል። በዓለም አቀፍ ደረጃ ከፍተኛ ትምህርት ደረጃ ያላቸው ተማሪዎች መፍለቂያ ስፍራ ነው ጋዛ። ቀደም ሲል ትምህርታቸውን አጠናቀው መደበኛ ህይወት በመምራት ላይ ነበሩ የህክምና ተማሪዎች በየለቱ የሚጨምረውን የህክምና እርዳታ ፍላጎት ለመደገፍ በበጎ ፈቃድ እያገለገሉ ናቸው። ከዚህ ጋር የተገናኘውን ዘገባ ሮይተርስ አድርሶናል። ኤደን ገረሞት አቀርባለች።
በጋዛ ካን ዩኒስ አቅራቢያ በሚገኝ ድንኳን በአሸዋ ላይ እግራቸውን አጣምረው የተቀመጡ ተማሪዎች ትምህርት ይወስዳሉ። ሁለት ተማሪዎች ከካይሮ በዌስት ባንክ ትምህርት ቤት ጋር በድረገጽ መስመር ይገናኛሉ። በሌላ በኩል በጀርመን ሀገር የሚኖር አንድ ፕሮፌሰር የፍልስጤም ተማሪዎች ከአውሮፓ ዩኒቨርሲቲዎች ጋር እንዲገናኙ እያገዘ ነው። ከሰባት ወራት በላይ በዘለቀው ጦርነት ትምህርት ቤቶቻቸውና ዩኒቨርሲቲዎቻቸው ተዘግተው ተጎድተው ወይም ደግሞ ወድመው በግዛቱና ከግዛቱ ውጪ የተጠለሉ የጋዛ ነዋሪዎች ትምህርታቸውን እንደገና ለመጀመር የሚችሉትን በሙሉ እያደረጉ ነው። አስማ አላስታል በሚያዝያ ወር ማገባደጃ ላይ በጠረፍ ከተማዋ አልማዋሲ አቅራቢያ ባለ የድንኳን ትምህርት ቤት ውስጥ በጎ ፈቃደኛ መምህር ሆና ማገልገሏን ጀምራለች። ይህን ትምህርት ቤት የከፈት ነው ትንንሾቹም ሆነ ተለቅ ያሉ ልጆቻችንና የጓደኞቻችን ልጆች እንዲሁም ሌሎች ወደ ትምህርት ገበታቸው መመለስ እንዳልቻሉ ስላየን ነው። ቀደም ሲል ከፍተኛ ተማሪዎች እንደነበሩና በትምህርት ቤት ውስጥ ጥሩ ውጤት ያስመዘገቡ እንደነበር ስለምንመለከት ነው። እናም በግብጽ ባሉ ወንድሞቻችን በግል ጥረት ይህንን ትምህርት ቤት በበጎ ፈቃደኝነት ከፍተናል። ዛሬ ተማሪዎችን እየተቀበልን ነው። አሁንም በጣም ብዙ ቁጥር ያላቸው እየጠበቁ ናቸው። ሁሉንም ለነሱ ልናሟላላቸው አልቻልንም።
ህጻናቱ የእስራኤል ቦምቦችን ተደብቀው ከሚቀመጡ እዚህ አምጥተን እናስተምራቸዋለን ትላለች።
ጓደኞቻችንን አጥተናል። ሐኪሞችን አጥተናል። ረዳት መምህሮችንና ፕሮፌሰሮችን አጥተናል። በዚህ ጦርነት እንደ ፍልስጤማውያን፣ እንደ ጋዛ ህዝብ፣ እንደ ሐኪምና የህክምና ተማሪዎች ብዙ ነገሮችን አጥተናል።
የጋዛ ነዋሪዎች በእስራኤልና በሐማስ መካከል ያለው ግጭት በትምህርት ስርዓታቸው ላይ የረጅም ጊዜ ጉዳት እንዳያስከትል ይሰጋሉ። ይህም በጦርነት ውስጥ ለሚያልፈው የጋዛ ሰርጥ ለየት ያለ የተስፋና የኩራት ምንጭ ነው።
የህክምና ትምህርት ቤት ተማሪ ነበርኩ። እማርና ጠና ነበር። ፍጹም ህይወት ነው አልልም፣ ቢያንስ ግን ህይወት ነበር። ወደፊትም የማስበው ነበረኝ፣ ታሪክም ነበረኝ። አንድ ነገር ብቻ ነበር የሚያስጨንቀው፣ ስለ ፈተናዎቼ ይጨነቅ ነበር። ይህን የትምህርት ርዕስ ጉዳይ እንዴት ነው የምረዳው ነበር። አሁን ግን ጭንቀታችን ከፍተኛ ነው። በዚህ ወቅት እንዴት እናጠናለን? ህክምናስ እንዴት መማር እንችላለን?
ጋዛና በእስራኤል የተያዘችው ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የእውቀት ደረጃ ካላቸው ስፍራዎች መካከል ናቸው። ነገር ግን እስራኤል የጋዛ ባህር ሰርጥና የፍልስጤም ግዛቶችን መከለሏ በተጨማሪ ተደጋጋሚ ግጭቶች የትምህርት ስርዓቱን ደካማና በቂ ያልሆነ እንዲሆን አድርገውታል። ጦርነቱ በጎርጎሮሳውያኑ ጥቅምት 7 ከጀመረበት ጊዜ አንስቶ ትምህርት ቤቶች በቦምብ ተደብድበዋል አሊያም ለተፈናቃዮች መጠለያነት ተለውጧል።
በየቀኑ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አሊያም 1 ሰዓት ድረስ ሆስፒታል ውስጥ ነኝ። ድካም አይሰማኝም፣ ምክንያቱም ማድረግ የምወደው ያንን ነው። ህክምና ወዳለው፣ ዶክተር ሆኜ መስራት ወዳለው እና የተማርኩትን መርሳት አልፈልግም።
እኛ ተማሪዎቹ ምን እንደሚሆን ያሰብን ነው። ያው እንደገለጽኩት ዩኒቨርሲቲ ሙሉ በሙሉ ወድሟል።
በጋዛ እድሜቸው ለትምህርት የደረሰ 625,000 ተማሪዎች ትምህርት መከታተል እንዳይችሉ አድርጓቸዋል።
ፈአና ንፍሲ ኒ አከምል ታሊሚ ብራ ለኑ አና ምሽ
ወደ ውጭ ተጉዤ ትምህርቴን ለመጨረስ ነው ምኞቴ። ምክንያቱም እዚህ ጋዛ ውስጥ ትምህርቴን እንደማጠናቀቅ አይሰማኝም። ከአምስት ዓመት በኋላ ትምህርት ቤቶች ይገነባሉ እና የኤሌክትሪክ ኃይል አቅርቦትና ኢንተርኔት ይመለሳል። ነገር ግን ያ ገና ሩቅ ነው።
በጋዛ የሚገኙ 12ቱ ከፍተኛ የትምህርት ተቋማት ሁሉም ወድመዋል ወይም ተጎድተዋል።
የእስላሚክ ዩኒቨርሲቲ ተማሪ ነበርኩ። በዚህ ወር የመመረቂያ ጽሑፌን ማስረከብና ተመርቄ መውጣት ነበረብኝ። ህይወቴን መጀመር ነበረብኝ። ከጦርነቱ በፊት ባወጣሁት እቅድ መሰረት ስራ መፈለግ ነበረብኝ። ከጦርነቱ በፊት እኔ መደበኛ ተማሪ ነበርኩ። በጋዛ በኔትወርክ ስራ መስክ ከሚታወቁ ኩባንያዎች ብዙ ክፍለ ጊዜያቶችና ስልጠናዎችን ወስጄ ራሴን የበለጠ እያሻሻልኩ ነበር።
ወደ 90,000 የሚጠጉ ተማሪዎች ታግተው ከ350 በላይ መምህራንና ምሁራን ተገድለዋል ሲል የፍልስጤም ይፋዊ መረጃ ጠቁሟል። ፋሂድ አላሂድ በአልቃልቃሲ ሆስፒታል የድንገተኛ ክፍል ዋና ኃላፊና በእስላማዊ ዩኒቨርሲቲ ውስጥ መምህር ነው። ምንም እንኳን አብዛኞቹ ጽሁፎቹ በጋዛ ከተማ ካለው መኖሪያ ቤቱ ጋር አብሮ ቢወድሙም ወደ ማስተማሩ የመመለስ ምኞት ግን አለው።
በዚህ ጦርነት ቤቴ ፈርሷል። ማጣቀሻዎቼ፣ ጽሁፎቼና መጽሐፎቼ እንኳ ሳይቀሩ ሁሉ ወድመው ጠፍተዋል። ይህ የ10 ዓመታት ወይም የ12 ዓመታት የሕክምና ልምድ ነበር። ሁሉም በአንድ ሰከንድ ውስጥ ጠፍተዋል። እኔ እጩ ተመራቂ ከነበርኩበት ጊዜ አንስቶ ወረቀቶችን እየሰበሰብኩ ነበር። ሐኪም ሆኜም በዩኒቨርሲቲ ውስጥና በፋካልቲ ውስጥ ምርምር ሳድርግ እንኳ እሰበሰብ ነበር።
በድረገጽ አማካኝነት የሚሰጠው ትምህርት በደካማ ኢንተርኔት የተነሳ ውስብስብ ይሆናል። ነገር ግን ቢያንስ ተማሪዎች ዲግሪያቸውን እንዲያጠናቅቁም ያግዛል። የአዩጂና የአልአዝሃር ህንፃዎች በጋዛ ከተማ አጎራባች ቦታዎች ላይ ካሉት በሙሉ እጅግ የተጎዱትና የተተዉት ናቸው። ወደ ግብጽ የተሻገሩ በ10,000 የሚቆጠሩ የጋዛ ነዋሪዎችም ሌሎች ተግዳሮቶች ይገጥሟቸዋል። በአንጻራዊነት ደህንነታቸው የተጠበቀ ቢሆንም ወላጆች ልጆቻቸውን ትምህርት ቤት የሚያስመዘግቡበት የምስክር ወረቀት ስለሌላቸው አንዳንዶቹ ከዌስት ባንክ በሚገኝ ትምህርት ቤት የርቀት ትምህርት ውስጥ ተመዝግበዋል።
ስለ ወደፊት ህይወቴና ስላለፈው አመት ስናነሳ በመጀመሪያ ነገር ምን ማድረግ እንዳለብኝ አላውቅም። አንድ አመት አለፈ፣ ነገር ግን የዓለም ፍጻሜ አይደለም። ግን በእርግጥ አንድ ሰው ተስፋ አይቆርጥም። አንደኛው ነገር መቀጠል አለብህ፣ ምክንያቱም ማንም አይንከባከብህም። ራስህን መጠበቅና ቀድሞ ስትሰራበት የነበረውን ህልም እውን እንዲሆን ማድረግ አለብህ።
ፍልስጤማውያን በእስራኤል ወታደራዊ ወረራ ስር ራሳቸውን በራሳቸው የማስተዳደር መብት አላቸው።
ሁሉም ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ አካላት በጋዛ እስላማዊ ዩኒቨርሲቲ አማካኝነት እነዚህን ተማሪዎች በማስተማር በሚያደርጉት እርዳታ መቀጠል ቢችሉ፣ እንዲሁም የአካዳሚክ መምህራንና የህክምና መምህራን ጋር ግንኙነት ቢኖራቸው እመኛለሁ። በህክምና ፋካልቲ ውስጥ ወይም በጋዛ ህክምና ዩኒቨርሲቲ በድረገጽ አማካኝነት ይህ እንዲቀጥል ለመርዳት የተቋሞች ድጋፍ እንፈልጋለን። ስለዚህ የምንመኘው ለህክምና ተቋሙና በጋዛ ውስጥ ያሉ የህክምና ተማሪዎች ዲግሪያቸውን ለመውሰድ ጉዟቸውን እንዲቀጥሉ ተስፋ ማድረግ ነው።
በካይሮ የሚገኘው የፍልስጤም ኤምባሲ ለ800 የሚሆኑ የሁለተኛ ደረጃ ተማሪዎች በአመቱ መጨረሻ ፈተናን ለመስጠት አቅዷል። በደቡባዊ ጋዛ ከ1,000,000 በላይ ሰዎች በተፈናቀሉበት የተባበሩት መንግስታት የህፃናት ፈንድ ኤጀንሲ ዩኒሴፍ በተወሰነ መሰረታዊ ትምህርት እንደ ዘፈንና ዳንስ ያሉ የመዝናኛ እንቅስቃሴዎችን ያካተተ የትምህርት ስርዓት ሲያዘጋጅ ቆይቷል።
ስለዚህ ይህንን በማስተማር እንደገና መገንባት እንችላለን። በጋዛ ውስጥ በድረገጽ አማካኝነት አሊያም በሌላ በማንኛውም መንገድ ልንሰጥ እንችላለን። በድንኳን ውስጥ ቢሆንም መስጠት እንችላለን። በማንኛውም ቦታ ቢሆንም ማለት ነው። ነገር ግን ከጋዛ ውጭ ሳይሆን ጋዛ ውስጥ በተሻለ ለመስራት ዝግጁ ነን። ምክንያቱም ዶክተር መሆናችንን አንረሳውም። እናም እንደ ህክምና ዶክተሮች እየሰራን ነው።
6000 የሚደርሱ ህጻናት በሶስት ቀን በፈረቃ የሚማሩባቸው 50 ድንኳኖችን ለመስራት ማቀዷል። የመንግስታቱ ድርጅት በጋዛ ውስጥ 72.5% የሚሆኑ ትምህርት ቤቶች ሙሉ ተሃድሶ ወይም ደግሞ መልሶ ግንባታ እንደሚያስፈልጋቸው በቅርቡ ግምት አስቀምጧል። ለሮይተርስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች በተለምዶ በሁለት ዓመት የሚያልቅ አሶሺየት ዲግሪ የሚባል የትምህርት ማዕረግ ወይንም የምስክር ወረቀት ይሰጣሉ። በርከት ያሉ ኮሌጆች የሙሉ ዲግሪ መርሃ ግብሮችን እያጎለበቱ ባለበት በአሁኑ ወቅት ሁኔታዎች መቀየር ይዘዋል። ከነዚህ ትምህርት ቤቶች የሚገኘው የላቀ ዲግሪ ኮሌጆች በሀገር ውስጥም ሆነ በዓለም አቀፍ ደረጃ ይበልጡኑ ተደራሽና በዋጋም ተመጣጣኝ እንዲሆኑ እያስቻለ ነው። የሮቢን ገስን ዘገባ በመቀጠል እናሰማችኋለን። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች ከተለመዱት አራት ዓመታትን የሚያስተምሩ ኮሌጆችና ዩኒቨርሲቲዎች ተጽዕኖ እየራቁ ይገኛሉ። ይህንን የሚያደርጉት ደግሞ በዚህ አቪዮኒክ በተሰኘው የምዕራብ ሎስ አንጀለስ ኮሌጅ የትምህርት ክፍል አይነት ልዩ መርሃ ግብሮችን በማጉልበት ነው። ይህ አውሮፕላን፣ መንኮራኩርና ሳተላይቶች በመጠገን መብረራቸው እንዲቀጥሉ የሚያስተምረው ባችለር መርሃ ግብር እጩዎች ቡድን ነው። ኤድመን ግዝመን የአቪዮኒክ ትምህርት ክፍል ባልደረባ ናቸው።
በዚያው ለመቀጠል ጥረት እያደረግን እንገኛለን። በቀጣይ ዓመታትም የባችለር መርሃ ግብር ሲቀጥል ወደ ኢንዱስትሪው የሚደርስ ለውጥ መፍጠራችንን እንቀጥላለን ብዬ ተስፋ አደርጋለሁ።
ካሊፎርኒያና 26 የባችለር ዲግሪያቸውን በህዝብ ኮሌጆች የሚሰጡ የአሜሪካ ግዛቶች የከፍተኛ ትምህርት አቅርቦትን በማስፋፋት ላይ ናቸው። ከጃፓን የመጣችው ዩካ ሴኪ በሳና ሞኒካ ኮሌጅ ውስጥ ኢንትራክሽን ዲዛይን ወይም መስተጋብራዊ ንድፍ ትምህርት የባችለር ዲግሪ ተመራቂ ናት።
ይህ መርሃ ግብር ለዓለም አቀፍ ተማሪዎች የሚሰጠው መልካም ነገር የሳይንስ ቴክኖሎጂ ምህንድስናና ሂሳብ ዲግሪዎችን ታሳቢ ማድረጉ ነው። በዚህ መርሃ ግብር መሰረት ወትሮ ለአንድ ዓመት ብቻ ይሰጥ የነበረውን የስራ ፍቃድ ለሶስት ዓመታት እናገኛለን።
እኒህ መርሃ ግብሮች ኮሌጆች ይበልጡኑ ተማሪዎች ስብጥር እንዲኖራቸውም እያደረጉ ይገኛሉ። ጋብርኤል ሪዮላስ በምዕራብ ሎስ አንጀለሱ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው።
የከፍተኛ
ትምህርት ስኬት ከሌለበት ቤተሰብ ነው የመጣሁት። የተለመደ የቀዳሚ ትውልድ ስደተኞች ታሪክ ነው። የትምህርቱን ስርዓት ማሰስ የሚቻልበትን መላ ማግኘት በእጅጉ አስቸጋሪ ሆኖ ቆይተዋል።
ለሙከራ ያክል ከአስር ዓመታት በፊት የተጀመረው የጥርስ ንጽህና ጥበቃ መርሃ ግብር የምዕራብ ሎስ አንጀለስ ኮሌጅ ቀዳሚና አንጋፋ የባችለር ዲግሪ መርሃ ግብር ነው። አቪዮኒክ የቅርብ ጊዜው ነው። እኒህ ዲግሪዎች ከስራዎች ጋር በቅርበት የተሳሰሩ ሲሆን ከፍተኛ የስራ ቅጥር እድልም አላቸው። ካይል ዊሊያምስ የምዕራብ ሎስ አንጀለስ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው።
የባችለር ዲግሪን በስራ ላይ ማዋልን በተመለከተ እያጠናኋቸው ያሉ በርካታ አማራጮች አሉኝ። ቦይንግ ቀልቤን ስቦታል።
የትምህርት መረጃ ተነሳሽነት የተሰኘው ተቋም ስሌት እንደሚያሳየው አራት ዓመታትን የሚፈጀው ዲግሪ ወጪ በህዝብ ትምህርት ቤቶች ዘንድ ወደ $39,000 ይጠጋል። በግል ትምህርት ቤት ያለው ወጪ ደግሞ ከ155,000 በለጥ ያለ ነው። የምዕራብ ሎስ አንጀለስ ኮሌጅ የትምህርት ጉዳዮች ኃላፊ ካርመን ዶን፣
በርካታ ተማሪዎቻችን ያን ያክል ገንዘብ መክፈል አይችሉም። በኢንዱስትሪው ውስጥ ይሳካላቸው ዘንድ ስራ መያዝ አሊያም ሌሎች እድሎችን ማግኘት ይጠበቅባቸዋል።
በካሊፎርኒያ ግዛት መረጃ መሰረት በግዛቲቱ ውስጥ በሚገኙ 39 የህዝብ ኮሌጆች ውስጥ የባችለር ዲግሪ አጠቃላይ አማካይ ዋጋ $10,560 ነው። ማዲሰን ኔልሰን ከቤተሰቧ የመጀመሪያውን ዲግሪ ያገኘች ወጣት ናት። ለዚህ የበቃችው በህዝብ ኮሌጅ አማካኝነት መሆኑን ትናገራለች።
መጀመሪያ ወደ መደበኛው የግዛት ዩኒቨርሲቲ ውስጥ ነበር የገባሁት። ዝግጁ ነኝ ብዬ አስቤ ነበር። ዝግጁ ግን አልነበርኩም። ብዙ ገንዘብ ባክኗል። ወድቄ የቀረው ያክል ተሰምቶኝ ነበር።
አሁን ላይ በንድፍ ትምህርት የባችለር ዲግሪዋን ያገኘችው ማዲሰን በአንድ ወቅት ኮሌጅ የማይደረስበት ይመስላቸው የነበሩ አሁን ግን የአራት ዓመት ዲፕሎማቸውን ያገኙ በርካታ የ2024 ተመራቂዎችን ተቀላቅላለች። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። በመቀጠል ደግሞ አሉላ ከበደ በናይጄሪያ ያለውን የወጣቶች የፖለቲካ ተሳትፎ የሚቃኝበትን መሰናዶ ያስደምጠናል። ዘገባውን የላከልን ቲሞቲ አቢዞ ነው።
በፖለቲካው ጎራ የምሳተፍ ፍላጎት ይዞ የተነሳው ጄፍሪ ኔቶ ቹኮ ኖኮሎ በተወለደባት ደቡብ ምስራቅ ናይጄሪያዊቱ የኡጎቦባ ከተማ ህዝባዊ ዲሞክራሲያዊ ፓርቲ በተባለው የፖለቲካ ድርጅት ውስጥ የወጣት ክንፉን ይመራል። የ29 ዓመቱ የህግ ባለሙያ በድርጅት ውስጥ ያለው ኃላፊነት በሀገሪቱ ፓርላማ መቀመጫ ለመያዝ በሚደረገው ምርጫ ለመሳተፍ ላደረበት ፍላጎት በር ይከፍትልኛል ብሎ ያምናል።
ስለሆነም በአሁኑ ወቅት በምርጫ ውድድሩ አልተሳተፍኩም። ይህም ሁን ተብሎና በውጉ ታስቦበት የተደረገ ነው። ለዚህም ህይወቴ ራሱ ጥሩ ማሳያ ይሆናል ብዬ አስባለሁ። እናም የምከተለው ፍኖተ ካርታ አለ። እንደ እውነቱ በሚቀጥለው ምርጫ ተወዳዳሪ ሆኜ እንድቀርብ እድል እንደሚሰጠኝ አምናለሁ።
ይሁን እንጂ ሁኔታው የሚጠይቀው ዋጋ ግን በእጅጉ ከፍ ያለ ሊሆን ይችላል።
From 1999 to date, my town of over 21 villages has never
ከ21 በላይ መንደሮች ያሏት ያደግኩባት ከተማ ከ1999 አንስቶ እስከ ዛሬ ድረስ አንድ የግዛት ኮሚሽነር እንኳን የማፍራት እድል አላገኘችም። ከተማዬ በፓርላማው ማለትም በተወካዮች ምክር ቤቱም ሆነ በእንደራሴዎች ምክር ቤት በሁለቱም ችላ ተብላለች። በእርግጥ የፖለቲካ ውክልና አያውቅም። ስለዚህ በበኩሌ ራሴን ተፎካካሪ አድርጌ ለማቅረብ ወስኛለሁ።
ኖኮሎ ለስኬት ለመብቃት ተስፋ አሳድረዋል። ሆኖም ምንም እንኳን ናይጄሪያ በወጣትነት እድሜ ክልል ያሉ ዜጎቿ ቁጥር ከፍተኛ ቢሆንም በምርጫ ተወዳድረው ለስልጣን መንበር የሚበቁት ወጣቶቿ ግን በጣም ጥቂት ናቸው። ባለፈው ዓመት ለምርጫ ከቀረቡት 360 የፓርላማ መቀመጫዎች ከአራት በመቶ በታችን ብቻ ነው ወጣቶቹ አሸንፈው ለመያዝ የበቁት። ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ከተካሄደው ምርጫ ጋር ሲነጻጸር የ1% ጭማሪ ያሳይቷል። የምርጫ ውድድሮች የሚጠይቁት ከፍተኛ ወጪ፣ ተቋማዊ መሰናክሎችና ግዴለሽነት የወጣቶች ተሳትፎና ውክልና እንዲህ አናሳ እንዲሆን ካደረጉት ዋና ዋና ምክንያቶች ውስጥ ናቸው።
The cost of nomination forms have continued to increase. Even the parties that are supposed to be for the people
እጩዎቹን መመዝገቢያ ቅጾች ዋጋ በየጊዜው መናሩን ቀጥሏል። ጨርሶ አይገባኝም። ሌላው ቀርቶ ለህዝብ መቆም ያለባቸው ፓርቲዎች ሳይቀሩ እነኚህ ቅጾች በ20ና በ30 ሚሊዮን ናይራ እየቸበቸቡ ነው። ምን ማለት እንዳለብኝ ግራ ገብቶኛል። ችግሮችን የመፍታት ፍላጎት እንዳለው ማስመሰል በጣም አስቂኝ ከሆኑት ሙከራዎች ውስጥ አንዱ ነው።
እንደ አውሮፓውያን የዘመን አቆጣጠር በ2018 ናይጄሪያ የወጣቶችን ተሳትፎ ለማሳደግ የምርጫ ተፎካካሪ ሆኖ ለመቅረብ የሚያስፈልጉትን ጥብቅ ህገ መንግስታዊ የእድሜ መስፈርቶች የሚያላላ ህግ አወጣች። ነገር ግን ለህጎች ከበሬታ የሚሟገተው ይጋ አፍሪካ የተሰኘው ለትርፍ ያልቆመ አፍቃሪ ዲሞክራሲ ድርጅት የፕሮግራም ኃላፊ ኦሊኒያን ሳኑሲ እንዳስረዱት ከአመታት በኋላም የታየው መሻሻል ግን ከግምት የማይገባ ነው።
የምርጫ ተፎካካሪ ለመሆን መቼም ገና ያልደረሰ ልጅ አይኮንም የሚል መጠሪያ የተሰጠው የምርጫ ድንጋጌ ቢጸድቅም አሁንም ግን ወጣቶች በተግባር ተሰማርተው ህገ መንግስታዊ ለውጡ በፈጠረው እድል ተጠቃሚ ለመሆን በሚንቀሳቀሱበት ወቅት የሚገጥመዋቸው ፈተናዎች አሉ። በፖለቲካው መድረክ ላይ ለመሳተፍ ፍላጎት ያላቸው ወጣቶች በማዘጋ ጋጅስ ላይ ትኩረት ያደረጉ በተከታታይ የሚሰጡ መርሃ ግብሮች አሉን። ይህም በመሰረቱ በሀገሪቱ ባሉት ዋና ዋና ጉዳዮች ላይ የተመረኮዘ የምርጫ ዘመቻዎችን የማካሄድ አቅም ማሳደግ ነው።
ይህ በእንዲህ እንዳለ ባሳለፍነው የካቲት ወር ከተለያዩ የፖለቲካ ፓርቲዎች የተውጣጡ ወጣት መሪዎችና የሲቪል ማህበረሰብ ተወካዮች በምርጫና በሹመት የሚገኙ የኃላፊነት ቦታዎች ውስጥ በ35% ወጣቶች እንዲካተቱ ለመጠየቅ አቡጃ ላይ ተገናኝተው መክረዋል። በፖለቲካው መሳተፍ ለሚፈልጉ ወጣቶች የሚጠየቀው ክፍያም እንዲቀር ሲሉ ተወያይተዋል። ይሁንና አያሌ ወጣቶች በእድሜ ከፍ ላሉት ያደላል በሚሉት ስርዓት የተነሳ በምርጫ ዘመቻዎቹ ተሳትፈው ለማሸነፍ አሁንም በእጅጉ ይቸገራሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።